Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። የዛሬው የጋቢና ጉዞአችን ለእኛ ቅርብ ነው፣ ለእናንተ እንኳ ባህር ማዶ ይሆናል። ዋሽንግተን ዲሲ አሜሪካን ለሚቀጥሉት አራት ዓመታት ሊመሩ ዶናልድ ትራምፕ አርብ ዕለት ስልጣኑን ተረክበዋል።
I, Donald John Trump, do solemnly swear that I will faithfully execute.
እኔ ዶናልድ ጄ ትራምፕ የዩናይትድ ስቴትስን የፕሬዝዳንትነት ቢሮ በታማኝነት ባለኝ ሙሉ ኃይልና ችሎታ ለማገልገል የዩናይትድ ስቴትስንም ሕገ መንግሥት ለመጠበቅ ለማስከበርና ለመከላከል ቃል ገባለሁ። እግዚአብሔር ይርዳኝ።
So help me God. Congratulations, Mr. President.
Trump, Sultan Bechabbat Umagist.
ከአምስት መቶ ሺህ ህዝብ በላይ ተሳታፊዎችን በዋሽንግተን ዲሲ እና እንደዚሁም በሌሎች ከተሞች ወደ አደባባይ ያወጣ የሴቶች የተቃውሞ ሰልፍ ህዝባዊ ማዕበል የተባለ ሰላማዊ ሰልፍ ተካሂዷል። ዝርዝሩን ይዘናል።
አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመጀመሪያ ሰኞ የስልጣን ዘመናቸውን ዛሬ ሲጀምሩ ዶናልድ ትራምፕ ለመሆኑ ምን አይነት መሪ ናቸው? በቅርብ ከሚያውቋቸውና ስራቸውን ከተከታተሉ እንሰማለን።
ወደ አዲስ አበባ ስናመራ ደግሞ ምሁራን በአፍሪካ ሀገሮች የውጭ ግንኙነት ፖሊሲዎች ላይ ጽሑፎች የሚያሰፍሩባቸው ዲስኮርስ የተባለ መጽሔት ተጀምሯል። አዘጋጁ ዳደ ደስታ ስለ ይዘቱ እንደዚህ ይላል።
ክሪቲካል ናት ያለውን ስታትስ ኮ የሚነኩ ነገሮች አሉባቸው በጣም። ለምሳሌ የኢትዮጵያ በኤርትራ ጉዳይ ላይ ያለው ፖሊሲ በፍጹም ልክ አይደለም። ራሱን አያገለግልም፣ የሆነ ሙሉ አገርና ሕዝብ ደግሞ እያጠፋ ነው ብሎ የሚከራከር ሰው አለ። የተሳሳተ ነው በአጠቃላይ ብሎ የሚተች ሰው አለ።
ለሁሉም አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። አንድ የካሜሮን ወታደራዊ ሄሊኮፕተር ናይጄሪያን ከሚያዋስነው ሰሜናዊ የሀገሪቱ ድንበር አቅራቢያ ተከስክሶ የማዕከላዊ አፍሪካ ጦር ሰራዊት ህብረት አዛዥ መገደላቸው ተዘገበ። ጄኔራል ጃኮብ ኮጂ የሞቱት ትላንት ማምሻው ላይ ከካሜሮኗ የቦጎ መንደር አቅራቢያ የቅኝት በረራ በማድረግ ላይ ሳሉ መሆኑን አንድ ከፍተኛ የጦር አዛዥ ተናግረዋል። ባለስልጣናቱ ጨምረው እንደገለጹት ሌሎች ሶስት ወታደራዊ መሪዎችና ሁለት የሄሊኮፕተሩ አብራሪ ተሽከርካሪዎች በአደጋው ለህልፈት ከተዳረጉት ውስጥ ይገኛሉ። ጄኔራል ኮጂ በናይጄሪያው እስላማዊ ጽንፈኛ ቡድን ቦኮ ሀራም ላይ የተከፈተውን ዘመቻ ይመሩ ነበር። ናይጄሪያውያን ሲያናውጠው አመታት ያስቆጠረው ቦኮ ሀራም ከቅርብ ጊዜ ወዲህ የጥቃት አድማሱን በማስፋት ካሜሮን፣ ቻድና ኒጀርን ጨምሮ የናይጄሪያ አጎራባቾችን ማዳረሱ ይታወቃል። ቡድኑ በእስካሁኑ ጥቃቱ ቁጥሩ ከ25,000 በላይ ለሚደርስ ህዝብ ሞትና ከ2.3 ሚሊዮን በላይ ሰው ከቀዬው እንዲፈናቀል ምክንያት መሆኑን የተባበሩት መንግስታት ድርጅት አመልክቷል። የሶሪያ መንግስት ኃይሎችና ተቃዋሚ ወገኖች ልኡካን በሩሲያና በቱርክ ለሚደገፈው የሰላም ድርድር በዛሬው ዕለት ካዛክስታን ላይ ተሰብስበዋል። የአማጽያኑ ምንጮች እንደገለጹት ድርድሩ የፊት ለፊት ንግግርን አይጨምርም። ዋና ከተማይቱ አስታስ ላይ የሚካሄደው የዚህ የሶሪያ ተፋላሚ ወገኖች ድርድር አብይ ዓላማ በሩሲያ ኢራንና ቱርክ አስማሚነት ባለፈው የታህሳስ ወር የተዳረሰውንና በአብዛኛውም መያዙ የሚነገርለትን አገር አቀፍ የተኩስ ስምምነት ማጽናት ላይ ያተኩራል ተብሎ ይጠበቃል። ከአሁን ቀደም በዩናይትድ ስቴትስና በተባበሩት መንግስታት የተደገፉ የተኩስ አቁም ስምምነቶች ተፋላሚ ወገኖች አንዱ ሌላውን በሚወነጅሉበት ሳይዙ መና ቀርተዋል። እንደ አውሮፓውያን የዘመን አቆጣጠር መጋቢት 2011 ዓ.ም ለተቀሰቀሰውና 6 ዓመታት ለዘለቀው የእርስ በርስ ጦርነት ማብቂያ ለማበጀት ከአንድ ዓመት በፊት የተካሄደው የሰላም ድርድርም እንደ ቀደሙት ሌሎች ሁሉ በተመሳሳይ ለፍሬ ሳይበቃ ቀርቷል። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ መንግስት በመስራቅ ኢየሩሳሌም የሰፈራ ግንባታ ላይ የተጣለውን እገዳ በማንሳት ከ560 በላይ ቤቶች እንዲሰሩ ፈቅዷል። በያዝነው የአውሮፓውያኑ አመት 2017 ተጨማሪ በሺዎች የተቆጠሩ ቤቶች እንዲገነቡ ውሳኔ አስተላልፏል። በዛሬው ዕለት አድማጮች ለሰዓቱ ያስኳቸው አጠርልሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አረጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
Tell me what democracy looks like! This is what democracy looks like!
ከ500 ሺህ ህዝብ በላይ ወጥቶበታል የተባለና የሴቶች የተቃውሞ ሰልፍ ህዝባዊ ማዕበል የተባለ ስለ ሲቪል መብቶች ጥበቃና ሙግት የተካሄደ ግዙፍ ሰልፍ በዋሽንግተን ዲሲ ጎዳናዎች ተካሂዷል። ባልደረባችን ሰለሞን አባተ በዛው ተገኝቶ ነበረ። እዚህ ወደ ስቱዲዮ መጥቷል። ሰለሞን እንግዲህ ወደ ዘገባህ እንለፍ።
አሁን ሄኖክ እንግዲህ ሁላችሁም እንዳያችሁት እንደታዘባችሁት ከትናንት በስቲያ ቅዳሜ እጅግ የሞቀ ቀን ነበረ። በዩናይትድ ስቴትስ ብቻ አይደለም፣ በዓለም ዙሪያ በአውሮፓ ከተሞችም በአውስትራሊያም ግዙፍ የሆኑ ተመሳሳይ ሰልፎች መካሄዳቸው ተዘግቧል። እዚህ ዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ውስጥ በተደረገው ሰልፍ ላይ ተገኝቼ የነበረ የሲቪል መብቶች ጥበቃ ሙግት በዩናይትድ ስቴትስ የሚባል ሰልፍ ነው ማለት ይቻላል። ይህ ሰልፍ የተዘጋጀው በሴቶች የተጠራውን በሴቶች ቢሆንም የተገኘው ግን ሁሉም ነበር። ከአዘጋጆች 200 ሺህ ተሳታፊዎችን ጠብቀዋል ከመላ ዩናይትድ ስቴትስ። ነገር ግን በማጠቃለያው ላይ ከግማሽ ሚሊየን ያላነሰ ሰው እንደተገኘ ነው የተገለጸው። ሄኖክ እንዳልከው ቀደም ሲል በዚህ ሰልፍ ላይ የሲቪል መብቶች ጥያቄዎች በስፋት ተንጸባርቀዋል። የሴቶች መብቶች ሰብአዊ መብቶች ናቸው፣ የጥቁሮችም ሕይወት ዋጋ አለው፣ ፍልሰተኞችን ወይም መጤዎች እዚህ ቦታ በደስታ እንቀበላለን የሚሉና ሌሎችም ከዚያ ወጣ ያሉም ጥያቄዎች አሉ። የተፈጥሮ አካባቢ ጥበቃና የአየር ንብረት ለውጥ ሁኔታዎችን የመሳሰሉ ጥያቄዎችም ተንጸባርቀዋል። የዶናልድ ትራምፕ ተፎካካሪ የነበሩት ሚስ ሂላሪ ክሊንተን ለሰልፉ ድጋፍ ከሰጡት ሰዎች አንዷ ናቸው። በሰልፉም ላይ ተገኝተዋል፣ በትዊተርም ድጋፋቸውን ገልጸዋል። ሂላሪ ክሊንተን በምረጡኝ ዘመቻቸው ወቅት ይጠቀሙባቸው ከነበሩ መፈክሮች መካከል አብረን ስንሆን ይበልጥ እንጠነክራለን የሚል መፈክርም ነበር። በዚህ ሰልፍ ላይ እስከዛሬም ከእርሷ ጋር ነኝ የሚሉ መፈክሮችን የያዙ ሰዎችም ነበሩ። በሌላ በኩል ደግሞ በዶናልድ ትራምፕ ዘመቻ ወቅት የትራምፕ ደጋፊዎች ትታሰር ትታሰር ይሉ እንደነበረ ሁሉ በዚህ በከትናንት በስቲያ ሰልፍ ላይም የወጡት ደግሞ እሰሩት እሰሩት የሚሉ መፈክሮችን የያዙ የሚያሰሙም ነበሩ። በሰልፉ መክፈቻ ላይ የቤተሰብ ምጣኔ መርሃ ግብሩ ፕላንድ ፓረንትሁድ ዋና ስራ አስኪያጅ ሴሲሊያ ጆንሰን ከተናጋሪዎቹ መካከል አንዷ ነበሩ።
We're here today to thank generations of organizers and troublemakers and hellraisers who formed
ዛሬ እዚህ የተገኘነው ያደራጆች የችግር ፈጣሪዎችና በሚስጥር የህትማማችነት ቡድንን መስራቾች በየማህበረሰባቸው የቤተሰብ ምጣኔ አገልግሎት እያቋቋሙና በራሳችን ሰውነት ራሳችን የማዘዝ መብታችን ይከበር ብለው የጠየቁትን ልናመሰግን ነው። ዛሬም ደግሞ የመጣውን አጎንብሰን እንደማንቀበል መልእክት ልናስተላልፍ እንወዳለን።
እንግዲህ ተሳታፊዎቹ በጾታቸው ወንዶችም ሴቶችም ናቸው። ቀለማቸው የተለያዩ ነበሩ። የእድሜው ስብጥርም ከሕፃናት እስከ አዛውንት የተገኙበት ነበር። ከተሳታፊዎቹ መካከል አንዷን ለምን እንደወጡ ጠይቄ ነበር።
Because America needs to stand up for what's right, and Trump is not right. And this is a wonderful demonstration of what democracy is all about. I happen to be local. It was easy for me to get here, but there are people from all over the country and there are marches in other parts of the country.
ምክንያቱም አሜሪካ ለትክክለኛ ነገር መቆም ያስፈልጋታል። ትራምፕ ደግሞ ትክክል አይደሉም። ዲሞክራሲ ምን እንደሆነ የሚያሳይ ድንቅ ሰልፍ ነው ይሄ። እኔ ያካባቢው ሰው በመሆኔ ለኔ ቀላል ነበር ወደዚህ ለመምጣት። ይሁን እንጂ ከመላ ሀገሪቱ የመጡ ሰዎች አሉ እዚህ ሰልፍ ላይ። ይህ የአሜሪካዊው የህዝብ ስልጣን ወይም ኃይል ማሳያ ነው።
ለመሆኑ እነዚህ ደጋፊዎች ለምን ዛሬን መረጡ?
Because yesterday was the inauguration of Trump. And so this is in essence the first time that we could do a very real
ምክንያቱም ትናንት የትራምፕ የመረቃ ወይም የቃለ መሐላ ዕለት ነበር። ስለዚህም ድምጻችንን ለማሰማት ቅሬታችንን ለመግለጽና አግባብ የሆነ ለውጥ ለማምጣት ጥሩ ቀን ሆኖ አግኝተናል።
ትውልዳቸው ጀርመን የሆነ አሜሪካዊት ማግኝቻለሁ በዚህ ሰልፍ ላይ የሚኖሩት ማሳቹሴትስ ግዛት እንደሆነ ነግረውኛል።
Well yeah, I'm glad to be here and to protest against Donald Trump. Yeah, we are both my daughter and I, we are against racism and sexism and
Donald Trump ለመቃወም እዚህ በመምጣቴ ደስተኛ ነኝ። ከልጄ ጋር ነው የወጣ ነው። ዘረኝነትን እንቃወማለን። የጾታ ተጽዕኖን እንቃወማለን። ሴቶችን ማተነስን እንቃወማለን። ስጋታችንን እንገልጻለን።
እንግዲህ በዚህ ሰልፍ ላይ ቀደም ሲል እንዳልኩት ከተለያዩ አካባቢዎች ነው የወጡት። በቤተሰብ ደረጃ ነው የወጡት። ቀደም ሲል ጀርመናዊት አሜሪካዊት እንደሰማነው ሁሉ አንድ ዩክሬናዊ አሜሪካዊ ማግኝቼ ነበር።
I'm here primarily as a Ukrainian American.
Okay.
To protest Trump.
በቅድሚያ እኔ የዩክሬን አሜሪካዊ ነኝ። ትራምፕን ለመቃወም ነው የመጣሁት። ደግሞም ለሴቶች መብት መከበር።
በሰልፉ ላይ ከዋክብት አርቲስቶችም ተገኝተዋል። ሼር፣ ማዶና፣ ሜሪ ቻፕን፣ ካርፔንተር ጥቂቶቹን ለመጥቀስ ያህል ነው። እንግዲህ ምናልባት በነገና በቀሪ ዝግጅቶቻችን እነዚህን ልናቀርብ እንችል ይሆናል። ሄኖክ፣ በብዙ የአሜሪካና የአውሮፓ ከተሞች እንዲሁም በአውስትራሊያ ከተሞችም ሰልፎቹ በተመሳሳይ ሁኔታ እንደተካሄዱ ቀደም ሲል ገልጸናል።
እናመሰግናለን ሰለሞን።
Okay ladies, now let's get information. I say, okay ladies, now let's get information. You know you that bitch when you cause all this conversation. Always say gracious, best revenge is your paper.
ዶናልድ ትራምፕ አርብ ዕለት ቃለ መሐላ ፈጸሙ። 45ኛው የዩናይትድ ስቴትስ ፕሬዝዳንት ሆነዋል።
I, Donald John Trump, do solemnly swear.
I, Donald John Trump, do solemnly swear
that I will faithfully execute.
እኔ ዶናልድ ጄ ትራምፕ የዩናይትድ ስቴትስን የፕሬዝዳንትነት ቢሮ በታማኝነት ባለኝ ሙሉ ኃይልና ችሎታ ለማገልገል የዩናይትድ ስቴትስንም ሕገ መንግሥት ለመጠበቅ ለማስከበርና ለመከላከል ቃል ገባለሁ። እግዚአብሔር ይርዳኝ።
So help me God. Congratulations, Mr. President.
ለመሆኑ ዶናልድ ትራምፕ ምን አይነት መሪ ናቸው? ፌት ላፈደስ እና ካትሪን ጊብሰን ያጠናቀሩትን የፕሬዝዳንት ዶናልድ ትራምፕ ቅድመ ሕይወት ታሪክ የሚዳስሰውን ዘገባ ጽዮን ግርማ ይዛለች።
የዶናልድ ትራምፕ የዋይት ሀውስ ጎዳና የተጀመረው ባለፈው ሰኔ ወር ኒውዮርክ ከተማ በሚገኘው ሆቴላቸው ነበር። ያን ጊዜ ለፕሬዝዳንትነት እንደሚወዳደሩ ባስታወቁበት ወቅት በወቅቱ ትራምፕ የፕሬዝዳንታዊ እጩ ተወዳዳሪ መሆናቸውን ይፋ ሲያደርጉ
I am officially running for president of the United States.
በይፋ እጩ ፕሬዝዳንት ሆኛለሁ፣ ለፕሬዝዳንትነትም እወዳደራለሁ። አገራችንን አብረን ታላቅ ሀገር እናደርጋታለን።
በመንግስት ስራ ተሰማርተው የማያውቁት ሰው የሀገሪቱ 45ኛ ፕሬዝዳንት ሆነዋል።
በኒውዮርክ ከተማ ቦሮ ኦፍ ኩዊንስ የተወለዱት ዶናልድ ትራምፕ ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈር ነው ያደጉት። ትራምፕ ከአምስት ልጆች አራተኛ ልጅ ናቸው። አባታቸው የመኖሪያ ቤቶች ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርት ሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ።
Father was very authoritarian, very demanding, the boss. And of course, Donald picked up these traits and these characteristics.
የትራምፕ አባት ፈላጭ ቆራጭ ነበር። ከሰራተኞቹ በጣም ብዙ የሚፈልጋ ሰሪ። በርግጥ ዶናልድ ትራምፕም ይህን ባህሪና ጠባይ የወረሰው ከአባቱ ነው።
ዶናልድ ትራምፕ አባታቸው በኩዊንስ እና ብሩክሊን በህንጻ ግንባታ ላይ የተሰማሩ ስለነበሩ
እንደ አውሮፓውያን አቆጣጠር በ1968 ዓ.ም ከፕሬስቲጂየስ ዋርተን የፋይናንስ ትምህርት ቤት ከተመረቁ በኋላ ፊታቸውን ወደ ቤቶች ግንባታ ስራ አዙረው ማናሃተን ውስጥ ከተሙ።
ዶናልድ ትራምፕ በአባታቸው አማካኝነት 1 ሚሊዮን ዶላር የተመደበለት ድርጅት መሰረቱ።
ኒውዮርክ ውስጥ ንግድ ለመስራት በጣም ጠንካራ ሰው መሆን ይጠይቃል። ዶናልድ ትራምፕ ለሱ ተነሳሽነት ያላቸው ትክክለኛ የኒውዮርክ ነጋዴ ናቸው ይሏቸዋል። ጠበቃው ኤድዋርድ ሜርሜልስተን
ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊምበርግ ስለ ትራምፕ ይናገራሉ።
ኒውዮርክ is a it's the biggest market as far as real estate development in this country and he was a mid-sized player
በዚህ ሀገር ኒውዮርክ የመኖሪያ ቤት አልሚ ግንባታ ዘርፍ ላይ ትልቅ ገበያ ያላት ከተማ ናት እና እሱ ደግሞ መሃል ላይ ያለ ተጫዋች ነው። በርግጥ በውጭም ሆነ ለሚመለከተው ሰው ውጤታማነቱ መካከለኛ ይመስላል ግን እንደ ድሎቹ አንዳንድ ውድቀቶችም ነበሩበት።
በ1970ዎቹ የሀገሪቱ የፍትህ አካል የዶናልድ ትራምፕ ድርጅት ፍትሃዊ የሆነውን የቤት ግንባታ አንቀጽን በመተላለፍ የሀገሪቱ አነስተኛ የማህበረሰቡ ክፍል ህንጻዎቹን እንዳይከራዩ ከልክሏል በማለት ክስ መስርቷል። ዶናልድ ትራምፕ ይህን ጉዳይ ከፍርድ ቤት ውጪ እንዲያልቅ ሰርተዋል። በመቀጠል ዶናልድ ትራምፕ ግራንድ ሴንትራል ሆቴል ተብሎ የሚጠራውን የከሰረ ሆቴል ከከተማዋ ግብር አበረታች ክፍሎች ጋር በመደራደር ከ70 ሚሊዮን ዶላር በላይ በመበደር ገዝተው ስሙን ወደ ግራንድ ሃያት ሆቴል ቀይረዋል። ዶናልድ ትራምፕ ታወር በተባለ ህንጻቸው የሚታወቁ ሲሆን ህንጻው 200 ሚሊዮን ዶላር ወጪ የተደረገለት የአፓርትመንትና የንግድ ቦታ ሆኖ ባለ 58 ፎቅ በሮዝ እምነበረድ የተሸፈነ 18 ሜትር ማስጌጫ ፋውንቴን ያለው ነው። የትራምፕ ግዛት ዋጋ ከ1.7 ቢሊዮን ወደ 500 ሚሊዮን ዶላር ወርዶ ነበር። ያንንም ቢሆን ገንዘብ በመበደርና አዳዲስ መዋለ ንዋይ በማፈላለግ ንግዳቸውን ከኪሳራ አድነዋል።
ይሁን እንጂ ዶናልድ ትራምፕ ያልተሳኩላቸው ጊዜያትም ነበሩ። በቁማር መጫወቻ ንግድ ከስረዋል። በቤቶች ገበያ ላይ በደረሰው ውድቀትም ተጎድተዋል። ሁለት ጊዜ አግብተው ፈተዋል።
ዶናልድ ትራምፕ የመጀመሪያ ሚስታቸውንና የሶስት ልጆቻቸውን እናት ኢቫናን በመፍታት ሁለተኛ ሚስታቸውን ማርላ ሜብልስን አገቡ። ያሁኗ ባለቤታቸውን ስሎቬኒያዊት ሞዴሊስቷን መሊና ያገቡት ደግሞ በ2005 ነው።
ከአሁኗ ባለቤታቸው የወለዱትን የ10 ዓመት ልጃቸውን ጨምሮ 5 ልጆች አሏቸው። ሶስቱ ትዳራቸውና ሁለቱ ይፋዊ ፍቻቸው እንዲሁም የ5ቱ ልጆቻቸው ጉዳይ በምርጫ ቅስቀሳ ወቅት ቁልፍ ጉዳይ ነበር። የግል ህይወታቸውም የንግድ ስራዎቻቸውን ያህል ትኩረት መሳቡ አልቀረም። ይሁንና ዶናልድ ትራምፕ በ2000ዎቹ ዓመታት በቴሌቪዥን በነበራቸው ፕሮግራም ፕሬዚዳንት ኦባማ በዩናይትድ ስቴትስ አልተወለዱም በሚል ባነሱት የጥርጣሬ ዘመቻ እንደገና ዝናቸው ተነሳ። ለፕሬዝዳንትነት በሚወዳደሩበት ወቅት ግን ይህን ጉዳይ እርሳቸው እንዳላነሱ አድርገው አባባላቸውን ለመካድ ሞክረዋል።
ሂለሪ ክሊንተን and her campaign of 2008 started
ሂለሪ ክሊንተን በ2008 የምርጫ ዘመቻዋ ወቅት ጀመረችው እኔ ጨረስኩት።
ትራምፕ 16 የሪፐብሊካን ፓርቲ ተወዳዳሪዎችን አሸንፈው ነው ሪፐብሊካን ፓርቲን ወክለው ለፕሬዝዳንትነት ለመወዳደር ተሰየሙ የነበረው። ይሁንና ሜክሲኮያንን በመዝለፍ ከመስመር መውጣታቸው አልቀረም።
When Mexico sends its people, they're not sending their best. They're not sending you.
ሜክሲኮ ዜጎቿን ስትልክ መልካሞቹን ሳይሆን ብዙ ችግር ያላቸውን ነው የምትልከው። እነዚህ ሰዎች ደግሞ ችግራቸውን ወደኛ ያመጡ ነው። የእጽ ወንጀል ወደኛ ያመጡ ነው። አመጸኞች ናቸው። በርግጥ አንዳንድ መልካም ሰዎች ሊኖሩ ይችላሉ።
ለዚህም ዶናልድ ትራምፕ የሰጡት መፍትሄ አወዛጋቢውን ግንብ መገንባት የሚለው ነው። ሌላው አወዛጋቢ ርዕስ በካሊፎርኒያ ያጋጠመውን ግድያ ተከትሎ የእስልምና እምነት ተከታዮች ወደ አሜሪካ ከመግባት መከልከል አለባቸው በማለት የተናገሩት ነው።
ሂለሪ ክሊንተንስ ካታስትሮፊክ ኢሚግሬሽን ፕላን will bring vastly more radical Islamic
የሂለሪ ክሊንተን ጎጂ የኢሚግሬሽን እቅድ ብዙ ጽንፈኛ ሙስሊሞችን ወደ አገሪቱ ያስገባል። ህብረተሰባችንን ብቻ ሳይሆን መላ ኑሯችን ዘይን አደጋ ላይ ይጥላል።
ትራምፕ በሴቶችም ላይ ጸያፍ አባባል ሰንዝረዋል። ትራምፕ በምርጫው ዕለት ምርጫውን እንደሚያሸንፉ እርግጠኛ ናቸው።
I am with you. I will fight for you and I will win for you.
ከእናንተ ጋር ነኝ፣ ለእናንተ ታገላለሁ፣ ለእናንተ አሸንፋለሁ።
ትራምፕ ቃለ መሐላውን ከፈጸሙ በኋላ ይህንን ብለዋል።
This is your day. This is your celebration.
ይሄ የእናንተ ቀን ነው። ይህ የእናንተ የደስታ ክብረ በዓል ነው። እናም የዩናይትድ ስቴትስ ኦፍ አሜሪካ ህዝቦች፣ ይህ የእናንተ ቀን ነው። የትኛውም ፓርቲ የመንግስቱን ስልጣን ይቆጣጠራዋል የሚለው አይደለም ዋናው ጉዳይ። የኛ መንግስት ስልጣን በህዝብ ቁጥጥር ስር ነው የሚውለው።
ትራምፕ የምርጫ ውድድሩን ካሸነፉ በኋላ አነጋገራቸውን ለዘብ አድርገዋል። አነጋገራቸው በአሜሪካ ማህበረሰብ ላይ የሚኖረውን አንደምታ፣ ሀገሪቱ በዓለም ላይ የሚኖራትን ቦታ በሚመለከት ከዚህ በኋላ በሚወስዱት እርምጃ የሚታይ ይሆናል።
ፖሊሶች ላይ የተጻፉ ሐሳቦችን የሚያትም ዲስኮርስ የተባለ መጽሔት በምሁራንና ህዝቡ እንዲሁም የፖለቲካ መሪዎች መካከል ያሉ የመረጃ ክፍተቶችን ለመሙላት በማሰብ ስራ ጀምሯል። በመገናኛ ብዙሃን ነጻነት ክፉኛ በመትወቀሰው ኢትዮጵያ መዲና አዲስ አበባ መሰረቱን ያደረገው መጽሔት ሊያበረክት የሚችለው አስተዋጽኦ በውስጡ በሚታይ ነጻ አስተሳሰብና ሌሎች የውጭ ጫናዎች በሚኖራቸው እንድምታ የሚታይ ይሆናል ሲሉ አንዳንድ ምሁራን አስተያየታቸውን ሰጥተዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል።
በእንግሊዝኛው ዲስኮርስ፣ በአማርኛ ደግሞ የሐሳብ ልውውጥ፣ ፍጭት ወይም ክርክር ተብሎ ሊጠራ የሚችለው መጽሔት በኢትዮጵያ በአፍሪካ ቀንድም ሆነ በአህጉሪቱ የመጀመሪያው እንደሆነ በመረቃው ስነ ስርዓት ላይ ተገልጿል። መቀመጫውን አዲስ አበባ ኢትዮጵያ ያደረገው የዚህ መጽሔት የመጀመሪያ እትም ደግሞ በተለይ የአፍሪካ ቀንድን የተመለከቱ ጽሑፎችን ይዞ ወጥቷል። ቀደም ሲል በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩት ዴቪድ ሽን በአፍሪካ ቀንድና በሰላጤው የአረብ ሀገራት መካከለ ያለውን ግንኙነት ይተነትናሉ። ዶክተር አየለ በከሪ በጥንታዊት ኢትዮጵያ የነበረውን ዲፕሎማሲያዊ ሁኔታ ይዳስሳሉ። በአፍሪካ ቀንድ ያሉ አዳዲስ ፈተናዎችን የተመለከተ ጽሑፍ ያሰፈሩት ደግሞ በጉዳዩ ላይ የሚመራመሩት አሌክስ ደዋል ናቸው። በኢጋድና በአፍሪካ ህብረት የጸጥታ ጉዳዮች አማካሪ በመሆን የሰሩት ዶክተር ማህሪ ታደለ ያተኮሩት በተባበሩት የአረብ ኤምሬቶችና በአፍሪካ ቀንድ ግንኙነት ላይ ነው። ሌሎች ምሁራን፣ ጋዜጠኞችና ታዋቂ ሰዎች እንደዚሁ በተለያዩ ርዕሶች ላይ ያተኮሩ ጽሑፎችን አስፍረዋል። መጽሔቱ በአፍሪካ ቀንድ ጉዳዮች ላይ ያተኮረው ለመነሻነት እንጂ በቀጣይ በሀገሪቱ ላይ የሚያተኩር እንደሚሆን ተገልጿል። የመንግስት ባለስልጣናት፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች በተገኙበት ስነ ስርዓት ላይ መጽሔቱን ይፋ ያደረጉት የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁም ሁሉንም የአፍሪካ አካባቢዎች እንዲዳስስ ጥሪ አቅርበዋል። አፍሪካዊ ጉዳዮችን ከተለያዩ አቅጣጫዎች የሚዳስሰው የሚተነትነው ይህ መጽሔት በጥናት ላይ የተመሰረቱ የተለያዩ አቋሞችን የሚያንጸባርቅና ሙያዊ የሆነ የሐሳብ ልውውጥ መድረክ የመሆን ኃላፊነት እንዳለበትም ጠቁመዋል። የመጽሔቱ መጀመር ምን አይነት ክፍተት ሊሞላ እንደሚችል የጠየኳቸው የውጭ ጉዳይ ሚኒስትሩ ተከታዩን መልሰዋል።
እንደዚህ አይነት በሀገራችንም ሆነ በአፍሪካ የውጭ ጉዳይ ፖሊሲዎች ላይ እና ስትራቴጂዎች ላይ በተለይ ከምሁራን ከተለያዩ የአካዳሚሽያንስ ኮንትሪቢዩት የሚደረጉ ጽሁፎች ትልቅ ጋፕ ነው ያለው። እኛ እንደ ውጭ ጉዳይ ሚኒስትር እናሰው በጣም በርካታ ኢንስቲትዩሽኖች ለሌሎቹ የዓለም ሀገሮች ብዙ ነገሮች ይላሉ፣ ይጽፋሉ። እኛ ብዙ ጊዜ ሌሎቹ ያሉትን ነው መልሰን እንትን የምንለውና ይሄ ኢንተርቬንሽን ሪሊ ሙሉ ለሙሉ ያን ችግር ባይዘጋውም በተወሰነ መልኩ አካዳሚሽያንስ፣ በዚህ አካባቢ ዲፕሎማቶች፣ ሌሎችም ኢንተረስትድ የሆኑ ጸሐፊዎች በሀገራችን በአፍሪካ በተለይ ደግሞ በአፍሪካ ቀንድ ላይ ባለው የፎሬን ፖሊሲ ላይ ኮንትሪቢዩት ያደርጋሉ ብዬ ነው ማምነው።
በኢትዮጵያ የውጭ ግንኙነት ስትራቴጂካዊ ጥናት ተቋም ስር የሚታተመው ይህ መጽሔት የኤዲቶሪያል ነጻነቱን ጠብቆ እንደሚሰራ በሰነ ስርዓቱ ላይ ተገልጿል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ካሳውን ብርሃኑ እንደሚሉትም ይህ ነጻነት ለወደፊት ስኬት ወሳኝ ነው።
በሚገባ ከተሰራበት ብዙ ክፍተቶች ነው የሚሞላ ይመስለኛል። ነገር ግን እንዴት እንደሚቀጥል ደግሞ ትንሽ ቆይቶ ማየት ያስፈልጋል። መቀጠል ያለበት የተለያዩ ሀሳቦችን እጅ ጉዳይን በተመለከቱ የተለያዩ አመለካከቶችን፣ የተለያዩ አስተሳሰቦችን፣ የተለያዩ እይታዎችን ለማራመድ ክፍትና ዝግጁ መሆን ይኖርበታል። አለበዛ አንድ የተማከለ አስተሳሰብና አስተያየት ብቻ ያራመደ ከሆነ የሚሞላው ክፍተት እስከዚህም ድረስ ነው ማለት ይቻላል።
ሊሞላ የሚችለው ክፍተት በቀጣይ አካሄዱ ላይ ይመሰረታል
ይታያል። ኃላፊዎቹ፣ የአዘጋጆቹ የአስተሳሰብ አድማስ ደግሞ ይወስነዋል። የተለያዩ አመለካከቶች፣ የተለያዩ አቀራረቦች ቢካተቱበት ክፍተት በእነዚህ አካባቢዎች ያለ ይመስለኛል። እየሞላ ሊሄድ የሚችል ይመስለኛል።
የመጽሔቱን መጀመር ሀሳብ ካመነጩት አንዱ የሆነውና በዋና አዘጋጅነት የሚሰራው ጋዜጠኛ ዳደ ደስታ የኤዲቶሪያል ነጻነቱ ጉዳይ ለድርድር የሚቀርብ እንዳልሆነ ይናገራል።
ሀሳቡን አመንጭ የሆነ ቡድን እዚህ የሚደራደረው ነገር አይኖርም በምንም አይነት መንገድ። ስለዚህ ማስቀጠል ከተፈለገ በዚህ መልክ ነው ሊቀጥል የሚችለው። ያን ነጻነት መንካት ሲፈለግ ደግሞ ይቆማል። እንደ ሁሉም እየተጀመሩ እንደሚመክኑ ፕሮጀክቶች ይሆናል ማለት ነው። ስለዚህ ይሄን አውቀው ሰዎች አንደኛ ማንም የሚጠቀም ሰው አይኖርም። እንደምታየው እነኚህ በጣም ታዋቂ የሆኑ ጸሐፊዎች ይሄን ትራስት አድርገው ነው የጻፉት። ቁጥጥሩ በሚመጣበት ጣልቃ ገብነት በሚገባበት ጊዜ እነዚህ አይነት ሰዎች አታገኛቸውም። ስለዚህ ይቆማል ማለት ነው። ስለዚህ ዝም ብሎ የሚባክንና የትም የማይደርስ ስራ ነው የሚሆነው። ይሄን በማስተዋል ይሄ አይነት ችግር አጋጥምን ብለን ተስፋ እናደርጋለን።
አስተዋጽኦ ካደረጉላችሁ ሰዎች ውስጥ የውጭ ሀገር ሰዎች የሚገኙበታል። እዚህ ጋር ስማቸውን ማየት እችላለሁ። አንድ ሰው ለዚህ መጽሔት ኮንትሪቢዩት ሲያደርግ ነጻነቱ እንደተጠበቀ ነው ለምሳሌ ነው ወይስ በዚህ ዙሪያ በዚህ ርዕስ ላይ ብቻ ማተኮር አለብህ እንዲህ አይነት የማይነኩ ጉዳዮች አሉ በሚል የሚጣለበት ገደብ አለ?
ለነሱ ምን እንገልጽላቸው በተመለከተ እኛ ምናደርገው ነገር የለም። ምናልባት ያለንን ቦታ ለመመጠን በሚያስችል መልኩ እናደርገዋለን። ቋንቋው በባለሙያዎች ይታያል፣ አቀራረው እንዲያመች ያህል። ካልሆነ በስተቀር ሀሳቡን በማዛባትና በመንካት በኩል ሊሆን አይችልም። ሀሳቦች እንዴት ነው የሚመነጩት? በእኛም ይሰጣሉ ለሰዎች። በዚህ አካባቢ አንተ መጻፍ ትችላለህ ወይ ብለን ሳጀስት እናደርጋለን። በተሰጡበት ብለን ሀሳብ እንሰጣለን። ግን ከሰዎችም ከራሳቸው ቢመጣ እኛ አጠቃላይ ዋናው ትኩረታችን ብለን ካሰብነው ጋር የሚሄድ ከሆነ እንቀበላለን። ስለዚህ ይህን ነጻነት ካልጠበቅን መቀጠል አይችልም። ምክንያቱም አሁን እኮ ስታያቸው እነኚህ በጣም ክሪቲካል ማለት ያለውን ስታትስ ኮ የሚነኩ ነገሮች አሉባቸው። በጣም ለምሳሌ የኢትዮጵያ በኤርትራ ጉዳይ ላይ ያለው ፖሊሲ በፍጹም ልክ አይደለም። ራሱን አያገለግልም፣ የሆነ ሙሉ አገርና ሕዝብ ደግሞ እያጠፋ ነው ብሎ የሚከራከር ሰው አለ። የተሳሳተ ነው በአጠቃላይ ብሎ የሚተች ሰው አለ፣
የጻፈ ሰው አለ።
ሁለተኛ ደግሞ የኢትዮጵያ ፎሬን ፖሊሲ ወይም የውጭ ግንኙነት ፖሊሲ የሚባለው መለወጥ አለበት፣ ያረጀ እና ያፈጀ ነው። ምክንያቱም ብዙ ነገሮች ተለውጠዋል፣ በዚህ መልክ መሄድ አለበት ብሎ የሚጽፍ አለ። ፌዴራሊዝም የኢትዮጵያ በጣም ብዙ ያልታረቁ ወይም ደግሞ በደንብ ያልተሞረዱ ነገሮች አሉት ብሎ የሚጽፍ አለ። እኛ ኃላፊነት የምንወስደው መድረኩን በመስጠታችን ብቻ ነው እንጂ ለይዘቱ አይደለም ማለት ነው።
ይህንን መጽሔት የማዘጋጀቱ ሀሳብ በሌሎች የዓለም አካባቢዎች የሚታተሙትን ከመመልከት የመጣ መሆኑን ዋና አዘጋጁ አስታውሷል። የአፍሪካን ስሜት፣ ተስፋ፣ ችግርና ፈተናዎች ወክሎ ሊያቀርብ የሚችል የህትመት ውጤት አለመኖሩም ሌላው ምክንያት መሆኑን ተናግሯል። የኢትዮጵያ የውጭ ግንኙነትና ስትራቴጂክ ጥናት ተቋም የተሰኘው የሀሳብ አመንጪ ተቋም ወይም ቲንክ ታንክ በገንዘብ መጽሔቱን ቢደግፍም ይዘቱን በተመለከተ ግን ባለቤት እንዳልሆነ ዋና አዘጋጁ አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንግዲህ የዛሬው የካፒና ኩዛችን በዚህ እየተጠናቀቀ ነው።
አዎ፣ ስለ ዝግጅቶቻችን ላይ ያሏችሁን ታላላቅ አስተያየቶች ላኩልን። አት ቪኦኤ አምሃሪክ ላይ ታገኙናላችሁ። ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው መስታወት አድራጋውና
ኤኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረውና የዛሬው ተተኪ ዲጄ ሞክቢል ያበሮ ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። I'm a star boy. Every day in try to test me, yeah.